ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ነሐሴ 18 2011 ዓ.ም ዝግጅታችን ጀመረ። አፍሪካ ወደ አሜሪካ፣ የባሪያ ንግድ ታሪክ በአሜሪካ።
ታሪክን ማስተማር ብቻ ሳይሆን ያ ጥፋት እንደተደረገ ያ ጥፋት እንዳይደገም ያስፈልጋል። ከዚህ ደግሞ ያናርሙ ወደፊት መግባባትና ህብረት ባለበት መንገድ እንዲፈጠር ይቻላል የሚለውን ለማስተማር የሚለቅ ስለሆነ እና በእውነቱ ደግሞ ጥጥ የሆነበት ያላቸው ምርምር ያለው እና በመሬት ላይ ጠብና እና ይሄ ለወጣቱ በተለይ ለአሜሪካን እና አፍሪካን በጣም ጠቃሚ ነው።
የአሜሪካ ድምፅ የአፍሪካ ዲቪዥን ዳይሬክተር አቶ ንጉሴ መንገሻ ቪኦኤ ከኖርፎክ ስቴት ዩኒቨርሲቲ ጋር በመተባበር ከትናንት በስቲያ ሐሙስ በዩኒቨርሲቲው ስላዘጋጀው የውይይት መድረክ ከተናገረው የተወሰደ ነው።
ከታሪክ መጥፎም ጥሩም ነገር ነው የምንማረው። ኦፍኮርስ የዚህ የስሌቭ ትሬድ ሁናቴ የባሪያ ንግድ በጣም ከባድ ታሪክ አለው። ግን ከታሪኩ ብቻ ሰምተን መቆም ሳይሆን ከትላንቱ ነገ እንደሚሻል ለማድረግ ምንድን ነው የሚያስፈልገን የምንለው ላይ ነው።
በኖርፎክ ስቴት ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር አብራ መሸሻ ናቸው የሰማችኋቸው፣ አነጋግረናቸዋል። የባርነት ታሪክ በአሜሪካ ሰፊ ዝግጅት ይዘናል። ፕሮዲውሰሯ ብርሃን ኃይሉ ነች። የማስተናግዳችሁ ሰሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ለዜናው ስቱዲዮ ውስጥ ቴክኒሻኑ አል ሳንቶስ አብሮኛለም። ዩናይትድ ስቴትስ ከቻይና በሚገቡ ሸቀጦች ላይ ተጨማሪ ቀረጥ እንደምትጥል ፕሬዚደንት ዶናልድ ትራምፕ አስታውቀዋል። ይህ የፕሬዚደንቱ ትናንት ያወጡት ዛቻ የተከተለው ቻይና ከዩናይትድ ስቴትስ በምታስገባቸው የ75 ቢሊዮን ዶላር ዋጋ ያላቸው ሸቀጦች ላይ የአጸፋ ታሪፍ እንደምትጥል ካሳወቀች በኋላ ነው። እየተካረረ በመጣው የሁለቱ ሀገሮች የንግድ ውዝግብና ውጥረት ውስጥ የቻይና እርምጃ ያበሳጫቸው ትራምፕ አድራጎቱን የፖለቲካ ጓዝ ያለው እንደሆነ ተናግረው ከፊታችን መስከረም 21 ጀምሮ ወደ ተግባር የሚገባ የተጨማሪ ቀረጥ ውሳኔ ማሳለፋቸውን ተናግረዋል። በዚህም መሰረት 250 ቢሊዮን ዶላር በሚገመት የቻይና ገቢ ሸቀጥ ላይ ቀድሞ ተጥሎ የነበረውን የ25% ጭማሪ ቀረጥ ወደ 30% እንደሚያሳድጉት ትራምፕ አስታውቀዋል። በሁለቱ ሀገሮች መካከል የተቀዛቀዙት የንግድ ውይይቶች በሚቀጥለው ወር ውስጥ ዋሽንግተን ዲሲ ላይ እንደገና እንደሚጀመሩ ተገልጿል። ፕሬዚደንት ትራምፕ ትናንት ለቡድን ሰባት ጉባኤ ወደ ፈረንሳይ ከመብረራቸው በፊት ለአሜሪካ ድምፅ ጥያቄ በሰጡት ምላሽ ለውይይት ምንጊዜም ዝግጁና ክፍት መሆናቸውን፣ ቻይናውያኑም አሁን ውይይቱን እንደሚፈልጉ ተናግረዋል። ዩናይትድ ስቴትስ እና ፈረንሳይ በአየር ንብረት ለውጥ፣ በሶሪያ፣ በሰሜን ኮሪያ፣ በዩክሬን፣ በኢራን ጉዳዮች ላይ በጋራ የመስራት ፍላጎት እንዳላቸው የሁለቱ ሀገሮች መሪዎች ዛሬ አረጋግጠዋል። በምጣኔ ሀብት ጥንካሬያቸው እጅግ የላቁት ሰባቱ ባለጠጋ ሀገሮች ፈረንሳይቱ ከተማ ቢያሪትስ ላይ ለሚያደርጉት ጉባኤ ዛሬ እዚያው የገቡት የዩናይትድ ስቴትስ ፕሬዚደንት ከፈረንሳይ አቻቸው ኢማኑኤል ማክሮን ጋር ተቀምጠው ተነጋግረዋል። ማክሮን ፕሬዚደንት ትራምፕን ልዩ እንግዳ ብለው የጠሯቸው ሲሆን ይህ አባባል በሁለቱ መሪዎች መካከል መሻከር መፈጠሩን በሚጠቁም የሚሰማውን ሹክሹክታ እውነት አለመሆኑን ያሳያል እየተባለ ነው። ትራምፕም በበኩላቸው ከማክሮን ጋር የሚጋሯቸው ብዙ ቁም ነገሮች እንዳሉና የረጅም ጊዜ ወዳጆች መሆናቸውንም ተናግረው በቡድን ሰባት ሀገሮች መሪዎች መካከል አለ ባሉት መግባባት ምክንያት በዚህ ሳምንት ውስጥ የበዛ ስኬት እንደሚያስመዘግቡ አመልክተዋል። ይሁን እንጂ ፈረንሳይ በአሜሪካ የቴክኖሎጂ ውጤቶች ላይ ተጨማሪ ታክስ የምትጥል ከሆነ እኛም በወይን ጠጅ ምርቶቻቸው ላይ አይተውት የማያውቁ አይነት ቀረጥ እንደነግጋለን ሲሉ ትናንት ትራምፕ ዝተው ነበር። በኢንተርኔት በሚያሰራጯቸው የማጭበርበሪያ መልእክቶችና የተለያዩ ኩባንያዎችን ሰርገው እየገቡ በአውሮፓ የዘመን አቆጣጠር ከ2014 ዓመተ ምህረት እስከ 2018 ዓመተ ምህረት በነበሩት ዓመታት 6 ሚሊዮን ዶላር ሰርቀዋል፣ ሌላ 40 ሚሊዮን ዶላር ለመዝረፍ ሙከራ አድርገዋል ባላቸው ሁለት ቻይናውያንና 80 ዓለም አቀፍ ግብረ አበሮቻቸው ላይ ጠበቆች ክስ መስርተዋል። ኢሮ ኢንተርፕራይዝ እና ክሪስ ኩዶን የሚባሉ የሐሰት ስያሜዎችን ጨምሮ በሌሎችም እውነተኛ ያልሆኑ ስሞች ኢንተርኔት ላይ የሚንቀሳቀሱት ቫለንታይን ኢሮ እና ቺክ ውዲ ክሪስቶጋንስ የሚባሉ ዋና መቀመጫቸው ዩናይትድ ስቴትስ ሎስ አንጀለስ የሆነ ናይጄሪያውያንና ተባባሪዎቻቸው የተመሰረተባቸው 252 ክሶችን የያዘ ዶሴ ነው። ባለፉት 6 ዓመታት ውስጥ ናይጄሪያ 3 ተጠርጣሪዎችን ለዩናይትድ ስቴትስ አሳልፋ መስጠቷ ተዘግቧል። የክሱ ዶሴ ከትናንት በስቲያ ሲከፈት የቀለበቱን መሪዎች ኢሮና ኢግቦክዌን ጨምሮ 14 ተጠርጣሪዎች ችሎት ፊት ቀርበዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰሜን ኮሪያ ዛሬ ያደረገችው የሚሳኤል ሙከራ ፒዮንግያንግ የገባችውን ቃል የሚጥስ አድርገው እንደማይቆጥሩት ፕሬዚደንት ዶናልድ ትራምፕ አስታውቀዋል። ምንም እንኳ በዩናይትድ ስቴትስና በደቡብ ኮሪያ ጦሮች መካከል ሲካሄድ የነበረው ልምምድ እንደተጠናቀቀ፣ የሚሳኤል ሙከራዎቿን እርሷም እንደምታቆም ሰሜን ኮሪያ ቃል ገብታ የነበረ ቢሆንም ዛሬ ወደ ምስራቅ የባህር ግዛቷ 380 ኪሎ ሜትር የተምዘገዘገ የአጭር ርቀት ሚሳኤል መተኮሷን አረጋግጣለች። ቃላችን የአጭር ርቀት ሚሳኤሎች ሙከራን አያካትትም ያሉት ፕሬዚደንት ትራምፕ የሰሜን ኮሪያ አቻቸውን ሚሳኤል መሞከር ይወዳሉ ብለዋቸዋል። ስለ ሙከራው ቀድሞም ያውቁና በቅርብም የሚከታተሉት እንደነበረ ለአሜሪካ ድምፅ የተናገሩ አንድ የዩናይትድ ስቴትስ ከፍተኛ ባለስልጣን ሁኔታውን ከጃፓንና ከደቡብ ኮሪያ አጋሮቻቸው ጋር እየመከሩ መሆናቸውን ገልጸዋል። ይህ በእንዲህ እንዳለ ደቡብ ኮሪያ ከጃፓን ጋር የነበራትን የወታደራዊ መረጃ ልውውጥ ለማቋረጥ መወሰኗ ለራሷ ደህንነት አደጋ እንዳለው ቶኪዮ አስታወቀች። ሶል ራሷን ከፒዮንግያንግ ጥቃት የመከላከል አቅሟን እያዳከመች ናት ብለዋል ጃፓናውያኑ ባለስልጣናት። ደቡብ ኮሪያ እርምጃውን እንደምትወስድ ያሳወቀችው ጃፓናውያኑ ሶልን የተለየ እንክብካቤና አያያዝ ከሚደረግላቸው የንግድ ሸሪኮች ዝርዝር በማውጣታቸው መሆኑ ተገልጿል። የዩናይትድ ስቴትስ የመከላከያ ሚኒስቴር ቃል አቀባይ ሌተና ኮሎኔል ዴቭ ኢስትበርን ለአሜሪካ ድምፅ በላኩት ኢሜይል ሁለቱ የሀገራቸው አጋር ሀገሮች በመረጃ ልውውጥ ጉዳይ ላይ አብረው እንዲሰሩ ፔንታገን ጥሪ ማሰማቱን ተናግረዋል። ሆንግ ኮንግ ዛሬም በተቃውሞ እንቅስቃሴዎች ተውጣውላለች። 3ኛ ወሩን በያዘው የተቃውሞ ሰልፍ ፖሊሶች በአንደኛው የፖሊስ ጣቢያ ደጃፍ የተሰበሰቡ ሰልፈኞችን ለመበተን አስለቃሽ ጋዝ ረጭተዋል። የተቃውሞ ሰልፈኞች የቻይና ባለስልጣናት ሊሰልሉን የተከሉት ነው ብለው የተረጠሩትን የመረጃ መሰብሰቢያ ቅስት ሰባብረዋል። የሆንግ ኮንግ ባለስልጣናት ግን ቅስቱ የመንገድ ላይ እንቅስቃሴን፣ የአየር ሁኔታና የአየር ጥራትን ለመከታተል የሚያስፈልጉ መረጃዎች ለመሰብሰብ የተተከለ ብቻ እንደሆነ ተናግረዋል። የሩሲያዋ የጠፈር መንኮራኩር ሰዩዝ ዛሬ ከዓለም አቀፉ የጠፈር ጣቢያ ጋር ለመጋጠም ያደረገችው ሙከራ ሳይሳካ እንደቀረ ታውቋል። መንኮራኩሯ የጠፈር ጣቢያው ላይ ካሉት ጠፈርተኞች ጋር የተልእኮ ስምረት የተያያዘላቸውን ሮቦት ጭና ነበር የተጓዘችው። የዜናው ክፍለ ጊዜ አበቃ። ከቀሪ ዝግጅቶች ጋር አብራችሁን ቆዩ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የቅዳሜ ነሐሴ 18 2011 ዓመተ ምህረት ምሽት ፕሮግራም ነው። ከዚህም ከዚያም የአሜሪካ የባርነት ዘመን ዝማሬዎች የሙዚቃ ቃና በርከት አድርጎ ያሰማችኋል። አሁን ወደ መጀመሪያው ዘገባ እናልፋለን። የባርነት ታሪክ በአሜሪካ በምድር አሜሪካ የባሪያ ንግድ ከተጀመረበት ጊዜ እስከ ዛሬ 400 ዓመት ሆነ። በርግጥ በአሜሪካ ምድር ለ250 ዓመታት ያህል የዘለቀውን የባሪያ ንግድና የባርነት ታሪኳን ዩናይትድ ስቴትስ ከደመደመች ከ150 ዓመታት በላይ ቢቆጠሩም የዚያ ዘመን ወላፈን እስከ ዛሬ የዘለቁ ዘርፈ ብዙ መዘዝና ትውስታዎችን አኑሯል። በአሜሪካ የባርነት ታሪክ ላይ የመከረ ውይይት ከትናንት በስቲያ ሐሙስ በቨርጂኒያዋ ኖርፎክ ተካሂዶ ነበር። በውይይቱ መድረክ ላይ የአሜሪካ ድምፅ የአፍሪካ ዲቪዥን ጋዜጠኞችና ኃላፊዎችም ተገኝተዋል። ቆንጅታዬ አንዷ ነበረች። ተከታዩን አዘጋጅተናል።
አውሮፓውያን የዘመን አቆጣጠር በ1619 ዓመተ ምህረት አንዲት ከአውሮፓ የተነሳች መርከብ ያልተጠበቀ ወይም እንግዳ ነገር ይዛ በጊዜው በእንግሊዝ ቅኝ ግዛትነት ስትተዳደር የነበረችው ቨርጂኒያ ትደርሳለች። ያ እንግዳ ጭነት ምን ነበር? በባርነት ቀንበር ታስረው የመጡ 20 አፍሪካውያን ዛሬ አንጎላ ተብላ ከምትታወቀው ሀገራቸው ታንቀው በግድ መርከብ ላይ የተጫኑ እነሆ ያ ከሆነ ዛሬ 400 ዓመት ተቆጠረ። የአሜሪካ ድምጽ ራዲዮ ጣቢያ ከቨርጂኒያው ኖርፎክ ስቴት ዩኒቨርሲቲ ጋር በመተባበር ባርነት በአሜሪካ የ400ኛ ዓመት መታሰቢያ በሚል መሪ ርዕስ በመላው ዓለም በቀጥታ የተላለፈ ውይይት በዩኒቨርሲቲው አካሂዷል። ከትናንት በስቲያ ሐሙስ በተካሄደውና የመጀመሪያዎቹ አፍሪካውያን ሰሜን አሜሪካ ተይዘው የመጡበትን ታሪክ ያ ታሪክ በዛሬዎቹ ወጣቶች ህይወት ያለውን ስፍራ የመረመረ በጉዳዩ የበቁ ምሁራን የተወያዩበትን ለማድመጥ ከተሰበሰበው ህዝብ ጥያቄዎችም የተመለሱበት ጉባኤ ነበር። የአሜሪካ ድምጽ ራዲዮ የአፍሪካ ክፍል ዲሬክተር አቶ ንጉሴ መንገሻ ረጅሙ የባርነት ጉዞ ከአፍሪካ ወደ አሜሪካ ኦዲሲ ኦፍ ስሌቨሪ በሚል ርዕስ ከከፍተኛ የትምህርት ተቋሙ ጋር በህብረት ለማዘጋጀት የአሜሪካ ድምጽ ራዲዮ የአፍሪካ ክፍል በ17 የአፍሪካ ቋንቋዎች አፍሪካውያንን እንደሚደርስና ይህም በመሆኑ አፍሪካን ከአሜሪካ የሚያገናኘውን ታሪካዊ ወቅት ለአፍሪካውያን ለማድረስ የተለየ እድል የሰጠ መሆኑን አስገንዝቧል።
አንደኛ ይሄ በጣም ታሪካዊ ነው ማለት ነው። ታሪካዊነቱ 400 ዓመት በፊት ተጀመረ። መጀመሪያ ተጠርተው ወይም ታግተው ግድ የመጡት በዛን ጊዜ ባሮች የነበሩት ስሌቭስ ከአንጎላ ነው የመጡት 20 የሚሆኑት እና ያረፉት ቨርጂኒያ ውስጥ። ስለዚህ ታሪካዊ አንድምታ ነው ማለት ነው። ደግሞ ኖርፎክ ስቴት ዩኒቨርሲቲ በአሜሪካ ሀገር ውስጥ ከሚገኝ በጣም የታወቀ ታሪካዊ ግንኙነት እና ቮይስ ኦፍ አሜሪካ ደግሞ ወደ አፍሪካ ያስተላልፋል። እኔ ራሴ እዚህ ሀገር የምኖረው እዚህ ሀገር የተወለዱ ልጆችን የማሉኝ ያችም አሉ እና መሰረታቸው ኢትዮጵያዊነታቸውን ከናይጄሪያ የተወለዱ ናይጄሪያዊነታቸውን ኢትዮጵያዊነታቸውን ሳይሰጡ አሜሪካ ሆኑ ልጆች አሉ እና እነሱን ከአፍሪካ ጋር ማገናኘት በጣም አስፈላጊ። ይሄ ብቻ አይደለም። ስለ ስሌቨሪ ሲባል ብዙ ጊዜ ሰው አዋ እንዳውም እንደታወቀ በደንብ እየቀረበ ነው አይነገር። ስለዚህ ዛሬ ከኖርፎክ ስቴት ዩኒቨርሲቲ ጋር ባደረግነው ትብብር መሰረት እንዳየሻቸው የዩኒቨርሲቲ ሊቃውንት ነበሩ፣ በተለይ ስለ ባርነት ያጠኑ አፍሪካን ዜጋ ያጠኑ ነበሩ። እነሱ ናቸው ዛሬ ፓናሊስት ሆነው የቀረቡትና በጣም ግሩም የነበረ ዲስካሽን። ይህን ዲስካሽን ደግሞ ወስደንኛ በአማርኛ ተርጉሞ በአፋኑ በትግርኛ ስማሂሊ በሀውሳ ወዘተረፍ ተተርጉ ለአፍሪካን አድማጮች ነበር። ታሪክን ማስተማር ብቻ ሳይሆን ያ ጥፋት እንደተደረገ ያ ጥፋት እንዳይደገም ያስፈልጋል። ከዚህ ደግሞ ያና ደግሞ ወደፊት መግባባትና ሁለት ባሉበት መንገድ እንዴት መቀጠል ይቻላል የሚለውን ለማስተማር የሚበጅ ስለሆነ
የዩኒቨርሲቲውን ከከተማው የሚመጡ ይመስሉኛል። ከተካታቶች ውስጥ ብዙ ተማሪዎች፣ ብዙ ወጣቶች ነበሩ። ከአሜሪካ ድምፅም በተለይ ወጣት ጋዜጠኞችን ለማምጣት ትልቅ ጥረት ስታደርግ ነበረ።
እንዳየሽው ለዚህ ዝግጅት ለዚህ ለታውን ሆል ሚቲንግ ወይም የተደረገው ስብሰባ ለለው ዲስካሽን ትልቅ ነገር ስለሰጠ ነው። አውቶቡስ ተከራይ፣ ከዛ ለባጀት ይሰጠኛው ቸርማን ያስባለው፣ ከዛ ላይ ወደ 40 የሚሆኑ ሰዎች አውቶቡስ ነው። እኔም አንቺም ደስታለኝም በጣም ሌሎችም በዛ ይመጣል እና ዳነችም ከአማርኛ ሀውሳ ከሶማሌ ሊባት ነው። እሱ በጣም ይፈጠ። በዛ ላይ ደግሞ ከዚህም ጉዳይ ደግሞ የምታይ ከሆነ ደግሞ በየቋንቋው ይሰራጭ ቁርጣታቸው ከዛ ጋር በተያያዘ ግን ቀደም ብለን የመጀመሪያ ደረጃ መጎላ ዜጎች ነው በባርነት ተገደሉት እና እዛ ሪፖርት አልፈጠ ደብለስ ከሚለው ፖሊስ ቤትና ማለት እነሱ ሄደው እዛ መጀመሪያ ታግተው ተገድ የመጡ አንጎላውያን የተወሰዱበት ቦታ ላይ እና ከዛ በጻፈታ የሚወራውን ቀርጸው በአካባቢ እነሱን አስመክሎ በዛ ተገድ የመጡ ባሎችን አስመክሎ በሰራ የሚጀምሩ ልዩ ልዩ ፕሮግራም ዛሬ ያ ፕሮግራም በየመሃሉ ቪዲዮ ይታይ ነበር።
በመከላከላ
ሁሉ በጣም እንደገና ያለው እና በነገሮች ሁሉ ጊዜ ልዩ ፕሮግራም አዘጋጅቶ መጠበስተን እንዲህ አይነት ዝግጅት ለማበረሰብ ታርጋጅ ጥሩ ፕሮግራም ነው።
ሌሎችን በማሳተፍ
ማለት ነው። እና ለዚህ ነው እንደዚያ ወሰን ያ ሁሉ ሰው እውነትም መጡ
አዳራሽ ዋናው ነው።
በካሬ ላይ ባለኝ ሙያ አሁን ባለኝ ኃላፊነት ዛሬ አንዱ ፕሮግራም
ሙሉ አዳራሽ ነበር። ወንዶች፣ ሴቶች፣ አዛውንት፣ ወጣቶች፣ ተማሪዎች በብዛት ነበሩ። ምን ያህል የተሳካ ሆኖ አገኘኸው? ምን ያህል እርካታ ፈጠረ?
አንደኛ ነገር እንዳየሽው ስኮላሮቹ በጣም ጎበዞች ነበሩ። አሜሪካውያን ናቸው። ጥቁር አሜሪካኖች፣ አንድ ደግሞ የአፍሪካን ታሪካዊነት ነጭ ነበር እና በእውነት ደግሞ ጥብቅ የሆነ እውቀት ያላቸው ምርምር ያደረጉ የሚናገሩት ደግሞ መሬት ላይ ጠብማ እውቀት ያላቸው እና ወጣቱ በተለየ ያንን ሰከና ያለው አተኩሮ በማድመጥ የከተማ የብቻን ጥያቄያቸው በጣም ጉጉ ነው ያለው እና ይሄ ለወጣቱ በተለይ ለአሜሪካን ዳስካን በጣም ጠቃሚ ነው። በታሪካችን ውስጥ ብዙ ጊዜ ጥፋት ይደረጋል። ከዛ ጥፋት ተምረን ወደፊትን አጣጫ መጻፍ ለሁሉም የሚደርስ መንገድ እንዴት እንደተቀመጠ ይችላል እንዴት እናራክሎ ይችላል የሚለው ጥያቄ በጣም በሀገራችን ሁኔታ መሰረት ያለ አሁን ቢሆንስ ማስተር ይችላል ያለፈው ጊዜ ታሪክ ብልሹ ሆነ ያንም ብልሹ ታሪክ አስተካክለሽ ጥሩ ታሪክ መስራት ትችያለሽ ወደፊት። ከዛ አንጻር የዚህ አይነት ዝግጅት ጥቅም አለ አለው
እየተጠቀምለ ወደ ግል ነው የምመጣው። አሁን ይህ ሀገር ረጅም ጊዜ ይኖረሃል፣ ልጆች ወልደህ አሳድገሃል። አንድ ለመጀመሪያ ጊዜ የሚመጣ ወይም መጡ የተወሰኑ አመቶች የቆየ ሰው ልጆቹን ስለ አፍሪካን አፍሪካውያን ታሪክ ከአፍሪካ ጋር ስላለው ግንኙነት ለማስተማር ምን ማድረግ አለበት? ባንተ ተሞክሮ
በነገርሽ ላይ እኔም ባለቤቴም ለልጆቻችን ሁለት ተወለዱ። ተስፋዬ ጊዜ ያምሮት ጊዜ ነው ተወለዱት ልጆች ባንድ ከአሜሪካ ውስጥ ነው። እነሱ ከኢትዮጵያን ወላጅ ጉደር እንጂ አሜሪካ ውስጥ ነው። እና ሁልጊዜ ያን ነገር ግልጽ ሆነልን መሰረታቸውን ታሪካቸውን ባህላቸውን እንዳይረሱ ስለዚህ አማርኛ አስተምረናል። ያውም በኮላ ተባ አሜሪካን ልሳን ሁሉ እንጂ አማርኛ ይናገራሉ። አማርኛ መጽሐፍ አስተምረናል። ሰ ደግሞ እናቴ እነሷን ማለት ሲወስ እያለ ይመጣ ነው እሷም እንግዲህ ያትናገር አማርኛ ከተናገሩ መግባባት ሚሄድ ነው። ስለዚህ ለእሷም ሲሆን ግዴታ አማርኛ ይናገራሉ። እና ከዚያ አንጻር ታሪካቸውን ባህላቸውን መሰረታቸውን አውቀው ኩሩ የሆኑ አሜሪካ ነው። እዚያ ደግሞ ወንድሞቻችን ትልቁ ችግር እኮ ታሪክና መሰረት ከዛ ተገንጥሎ ስለመጡ እሱን አለማወቅ ትልቅ ጉዳት ያገኝቷል። እና ከዚህ ተምረን ምንድን ነው? ስለዚህ ታሪካቸው የታሪክ መሰረታቸውን ቋንቋቸውን ባህላቸውን አውቀው ያልቃሉ። ያን ሲያደርጉ ደግሞ እዚህ ሀገር ሬሲዝም በነበረበት ጊዜ የዘር መድሮ በነበረበት ጊዜ ጥቁሮች ወንድሞቻችን የከፈሉትን መስዋዕት እና እዳ እንዲስቱ አልፈልግም ማወቅ አለባቸው። እንዲያውም በእነሱ ትግል ማትፈልግ ማልኮም ኤክስ እና እነዚህ ብዙዎች ጥቁሮች እና ነጮች መፈበሯቸውን ባደረጉት ትግል ነው ዛሬ ለመንጻነት እንጂ ይህ ልጆች ያችን ልጆች በነጻነት መብታቸውን አስጠብቀው ማደግ እና ተደሙም ትምህርት ቤት የሚሄደው ሳም ለማያዝ የሚችሉት እነዛ ጥቁሮች በከፈቱት ፈለግ እና ባመጡት ጥሩ ልጅ እና እሱ ያደረጉት ዜ ነው። እና በዛ ምክንያት አዲስ ጥሩ ልጆች ያሳድ ሚዛናዊ ታሪክ ያላቸው
ለሌሎች አዲስ ስለሚያሳድጉ ትልቅ ትምህርት ነው። በጣም አድርጌ አመሰግናለሁ።
እኔም አመሰግናለሁ።
ሌላው በኖርፎክ ስቴት ዩኒቨርሲቲ የፖለቲካ ሳይንስ ክፍል ፕሮፌሰር አበራ መሸሻም እንዲሁም እንዲህ ያሉ ዝግጅቶች አስፈላጊ መሆናቸውን አስምረውበታል። አያይዘውም ዛሬ በአፍሪካ ወጣቶች በችግርና በስራ ማጣት ሀገራቸውን እየጣሉ ባደገኛ መንገድ በመውጣት ባህር ላይ የሚቀሩበት ሁኔታ ዘመናዊ ባርነት ነው፣ እሱም ሊታሰብበት ይገባል ብለዋል። አነጋገራቸው ነበር።
እኔ መቼም የታሪክ ሰው አይደለሁም። ብዙ ጊዜ ደግሞ የምንለው ምንድነው ታሪክን አንድ ሰው ወደኋላ ሄዶ ካላወቀ ነገ ከትላንት እንዲሻል ለማድረግ ዛሬን ይመሆን ያለበት መስራት አይችልም። ስለዚህ ከታሪክ መጥፎም ጥሩም ነገር ነው የምንማረው። of course የዚህ የስሌቭ ትሬድ ሁናቴ
የባሪያ ንግድ
በጣም ከባድ ታሪክ አለው እና ያንን የሂስትሪ ዲፓርትመንት እዚህ ቆይቷል ማዘጋጀት ከጀመረ በተለይ ደግሞ ዘንድሮ እንደዚህ አንድ ላይ HBCU አንድ ላይ መጥተው ይሄንን ለማድረግ መሞከራቸው መገንዘብ ያለብን ታሪካዊ ነገር ይነግረናል። ከዚህ ግን ከታሪኩ ብቻ ሰምተን መቆም ሳይሆን ከትላንቱ ነገ እንደምሻል ለማድረግ ምንድነው የሚያስፈልገን የምንለው ላይ ነው ምድረን። እኔ ወደፊት ነው ብዙ ጊዜ የማየው እና ምናልባት ከዚህ ከመጥፎ ነገር ተምረን ዛሬ አፍሪካ ያለበትን አውቀን ነገ አፍሪካ ምን መሆን እንዳለባት ምናልባት ኢንተሌክቹዋልስ እና ሌሎችም እንደዚሁ ተሰብስበው ሊነጋገሩ የሚችሉበት ከሆነ ይሄ ጥሩ ነገር ነው ብዬ አስባለሁ።
መልካም። ወጣቱ ከአፍሪካ የመጣው ዳያስፖራ የሚባለው እንግዲህ ከአፍሪካ መጥተው ወጣት እዚህም የተወለዱ የአፍሪካውያን ልጆች ይሄንን ታሪክ ማወቅ ለምንድን ነው የሚያስፈልጋቸው?
ካለፈው መጥፎ ነገር ተምረን ወይንም ተወልዱ ተምሮ ነገ እንዳይደገም ዛሬ ምን ማድረግ አለበት? ሁልጊዜ እኔ አንድ ሶስት ነገሮች አሉኝ፣ መነሻ፣ መገዝገሻና መድረሻ አላለሁኝ። እና ነገ መድረሻችን ከሆነ ከትላንቱ መነሳት አለብን። ያን የትላንቱ መጥፎ ነገር እንዳይደገም ወደፊት ጥሩ ነገር ለማድረግ ለዚህ ይረዳል የሚል ግምት ነው ያለኝ እኔ።
በዚህ ውይይት ላይ ይናገሩ የነበሩ ሰዎች አፍሪካንና አፍሪካውያን አሜሪካውያንን የሚያገናኝ የሚያስተሳስር ግንኙነታቸውን የሚያጠናክር ስራ በይበልጥ መሰራት አለበት፣ እዛ ላይ ማስተማር ያስፈልጋል እያሉ ሲናገሩ ነበር።
ልክ ነው። እንዴት ነው አንዳንድ አሁን ተማሪዎችን ስንጠይቅ እዚህ አንዳንዶቹ ስለ አፍሪካ መናገርም አይፈልጉም። ወደንም ጠላንም አሜሪካኖች ምንድነው አፍሪካን ወደ ኋላ ቀር አድርገው ነው የሚያስቡት። እና ጥቁር አሜሪካኖችም ያንኑ አመለካከት ይዘው ያደጉ ሊኖሩ ይችላሉ። እና እነሱ አንዳንዴ አልፎ አልፎ እኛ ስለ አፍሪካ የሚያገባን ነገር የለም የሚሉ አሉ። አዎ፣ አንዳንዶች ደግሞ አሉ በጣም ተሰምቷቸው ስለ አፍሪካ የሚናገሩ። ብዙዎቹ እንዴት ነው ስለ አፍሪካ የሚነገረው? ረሃብ ነው፣ ችግር ነው፣ መከራ ነው፣ ቋሚ መንግስት የለም፣ ኩዴታ ይበዛል፣ እንደዚህ ይላሉ። እና ያንን እንዴት ነው ማሻሻል የሚቻለው? የዚህ አሜሪካን ጥቁር አሜሪካኖችንና አፍሪካኖችን እንዴት ነው አንድ ላይ የምናመጣው? እዚህ አሁን እኛ አስተማሪዎች አለን። አንዳንዶቹ በጣም ነው የሚወዱን፣ አንዳንዶቹ ደግሞ ያው ትምህርቱን ይማራሉ፣ ግን ስለ አፍሪካ ያላቸው ስሜት እስከዚህ አይደለም። እና ግን በአጠቃላይ ሁሉም እንደዛ ናቸው ማለት አንችልም። እና እንዲህ ያለው ውይይት ግን ይሄንን ድልድይ ሊያገናኘው ይችላል። እና ምናልባት አንዳንዶች ጥቁር አሜሪካኖች ወደ አፍሪካ ማተኮር ይችላሉ። ከኔ ጋር አሁን ፓስተሮች ነበሩ ያለፉት አንድ 4 5 ኢትዮጵያ 4 ጊዜ የተመላለሱ ጥቁር አሜሪካኖች አሉ ፓስተሮች። የዛ አይነት ሰዎች ሊገኙ ይችላሉ ወደፊት በብዛት አፍሪካንና የዚህን ሀገር ጥቁሮች አንድ ላይ ለማምጣት። እና ይሄኛው እንግዲህ አንድ መንገድ ሊሆን ይችላል። በተጨማሪ ደግሞ ሌላ መንገድ ደግሞ ሊፈጠር ይችላል። አዎ፣ ለምሳሌ እኛ አንዳንዶቻችን አለን ስለ አፍሪካን ዩኒቲ ይያልን ምንጮ እና ፓን አፍሪካን አይ አፍሪካን አንድነት እና የአፍሪካ አንድነት እንዴት ነው የሚመጣው በሚባልበት ጊዜ ምናልባት እንዲህ ያለው ውይይት ሊያቀራርብ ይችላል አፍሪካንና ጥቁር አሜሪካኖችን። እና ምናልባት ለዛ ይረዳል የሚል ግምት ነው በኩሌ ያለኝ።
ቮይስ ኦፍ አሜሪካ የአሜሪካ ድምጽ ራዲዮ ጣቢያ ለበርካታ የአፍሪካ ሀገሮች ወደ አፍሪካ ሀገሮች የሚተላለፍ ነው። በአጠቃላይ 17 ቋንቋዎች ነው የሚያስተላልፈው። በዚህ ዝግጅት መሳተፉ ከእናንተ ዩኒቨርሲቲ ጋር ሆኖ ምን ይመስሎታል? ከዚህ በኋላ ምን ማድረግ አለበት እንደ አሜሪካ ድምጽ ያለ ሚዲያ?
ኢንፋክት አብዙ በብዙ ቋንቋ እንደሚያስተላልፍ አስታውሳለሁ። የዛሬ እንጃ 12 13 ዓመት እኔ በኦሮምኛ አስተላልፌያለሁ። ኦሮምኛ እናገራለሁ። እኔ ከደምቢዶሎ ነኝ፣ ከወለጋ። ኦሮሞ ሲደመር አማራ ኢኳልስ አበራ እያልኩ ነው የምናገረው። እኔ አማራና ኦሮሞ ነኝ። ያ ምንድነው የሚያደርገኝ? ንጹህ ኢትዮጵያዊ ነኝ። ለኦሮሞ አይደለሁ፣ ለአማራ አይደለሁ። እና ትግሌም አንዱ እዛ ነው። እዛ ሄጄ በዚህ ክረምት ያደረኩት ይሄ ነው። እና ይሄንን ይሄ የዘር ነገር ሊቀርፍ ይችላል። ይሄ ግንኙነቱ ይሄ የቮይስ ኦፍ አሜሪካ ብዙዎቹን ሊያቀራርብ ይችላል። በሐሳብ የተለያዩትን አንድ ላይ ሊያመጣ ይችላል። መነጋገር መገናኘት ከሌለ ደግሞ ሁሉም እንደተለያየ በሩቅ እንደተቋረፈ ነው የሚቀረው። ስለዚህ እንዲህ ያለው ሬዲዮ በተለይ ባለም አቀፍ የሚናገር ሬዲዮ ለኢትዮጵያን ብዙ አስተዋጽኦ ይኖራል የሚል ግምት አለኝ እኔ። ይሄ እንግዲህ ወደ ኋላ ራቅ ብለን ምን እንደሆነ አፍሪካኖች ለምሳሌ ስሌቭ ትሬድ እንዴት እንደመጣ እዚህ አተታው ረጅም ነው እና እንዴት አድርገው ጠመንጃና ጥይት እየወሰዱ የአውሮፓ ባሪያ ነጋዴዎች ለአፍሪካ ባላባቶች እየሰጡ የአፍሪካ ባላባቶች ጫካውስ እየሄዱ ጥሩ ስራ ታገኛላችሁ እያሉ ያታለሉ ያመጡ ዶር ኦፍ ኖ ሪተርን የሚባል አለ። በዛው ውስጥ ያስገባቸዋል፣ መርከብ ላይ ጭምናቸዋል፣ መመለስ የለም እና አንዳንዱ ኃይለኛ ሆኖ ሲታገል እየገደሉ ውሃ ውስጥ የሚጥሏቸው እና ከዛ ደግሞ ተርፎ የመጡትን አንዳንድ እርጉዞችን በሙሉ አንዳንድ ጊዜ ሆዳቸውን ሁሉ እየቀደዱ ከነጻነጭ አገንትን ባህር ውስጥ የሚጥሉ የባሪያ ነጋዴዎች ከዚያ ሁሉ ተርፎ ነው ጥቆች እዚህ መጥቶ አሁን የፖለቲካ ወይንም የኢኮኖሚ ነጻነት ሳይኖራቸው ብዙ ታሪክ ነው ያሳለፉት እዚህ ለመድረስ።
አገሪቱንም ለማሳደግ በእነሱ ተሻ ነው
በጣም በእርሻ ላይ ያዘመቱ። አሁን የሲቪል ዎር ራሱ በሊንከን ጊዜ የተነሳው በባሪያዎች ምክንያት ሰሜኑ ነጻ እንዲወጡና ወደ ላይ እንዲመጡ ይፈልጋሉ፣ ደቡቡ ደግሞ የእርሻ አካባቢ ነው እንዲሄዱ አይፈልጉም። ይሄ ነበር ጭቅጭቁ ብዙ ጊዜ። የሰሜን ወይንም እንደ ሊንከን ባሮች ነጻ እንዲወጡ አድርገዋል ይባላል። ነገር ግን ለጥቁሮች ተብሎ አልነበረም። ግን ያ የጥቁር ጉልበት ወደ ኢንዱስትሪያል ሶሳይቲ ወደ ሰሜን እንዲመጣ ፈልገው ያ ደግሞ ጥቁሮች ነጻ ካልወጡ ወደ ኖርዝ ሊሄዱ አይችሉም። ስለዚህ ሁሉም የሚፈልገንኛ ለጉልበታችን ነው። ያንን ሀቅ ዛሬ ሊያስረዳ ይችላል። ለምሳሌ እንዲህ ያለው ግንኙነት በሬዲዮ በኮንፈረንስ በጽሁፍ እንዲህ ያለውን ያለፈውን ታሪክ ማስተማር ለአዲሱ ትውልድ እንዲያውቅ ማድረግ ይችላል። እና ኮንፈረንሱም ጥሩ ነው። በተለይ ደግሞ እንደ አሜሪካ ሬዲዮ ያለው በብዙ ቋንቋ እየተናገረ በተለይ የአፍሪካን ሁናቴ በአረብኛም በአማርኛም በኦሮምኛም እያሰሙ ሰዎች አንድ ላይ መምጣት ነው እንጂ መለያየት በዘር አንዱ አንዱን ማጥፋት አይረዳንም የሚል ግምት አለን። እና በዚህ ላይ መቼም እኔ በበኩሌ ማናቸውም ኮንፈረንስ የዚህን ሀገር ጥቁሮችና አፍሪካኖችን አንድ ላይ የሚያመጣ አስፈላጊ ነው። በምታደርጉት አስተዋጽኦ ወደፊት በቅርብም ሆነ በሩቅ አንጥሩ ወጥቴ ሊኖር ይችላል የሚል ግምት ይወረኛል።
በመጨረሻ እንግዲህ ያው በስራ ሰዓት ሆነ ያስቆጥ ስለ ጊዜው በጣም ነው ማመሰግነው። እዚህ ሀገር ነው ረጅም ጊዜ የኖሩትና ያስተማሩት የተማሩትም ሃዋርድ ዩኒቨርሲቲ የታወቀ የጥቁር አሜሪካውያን ዩኒቨርሲቲ ነው ከታወቁት ውስጥ ነው። የእርሶ ተመክሮ እርሶ ከነበሩበት ጊዜ ወይም ደግሞ ከዚህ 400 ዓመት ወደኋላ ተመልሰን ከምናየው ዘመን ዛሬ አሜሪካ የት ነው ያለችው? በቀለም ግንኙነት ዙሪያ
አስታውሳለሁ እኔ ሃዋርድ ዩኒቨርሲቲ ለመግባት ለማስተርስ ላጠና ሳመለክት ሃዋርድ ዩኒቨርሲቲ ለምን ለመምጣት ፈለክ የሚል አንድ ፓራግራፍ ወይንም አንድ ገጽ የሚል እኔ አንድ ቀል ነው የቃል እንትን ያልኩት ምንድን ነው similarity you know and ነን የሚል ነገር እና ያቺን ቃል ብቻ ነው ፓራግራፍ አልጻፍኩ አረፍተ ነገር ፔጅ ሙሉ አልጻፍኩኝም። እና ገባው እዛ ከገባው በኋላ እንደውም የሰማሁት እንትን አንዳንድ ተማሪዎችን ሲቀበሉ
ያንነት ምን ተሰምቶት ነው?
አዎ አዎ። እና በዛ አንድነት ነው እውነትም መጀመሪያ አጥን ያደረኩት እዛ ነው ማስተርሴ ነው የሰራሁት። ያንዘይ አንዳንድ ድሮ የሚያመለክቱትንና አሁን የሚያመለክቱትን ልዩነት ስናይ ድሮ እንደውም ቀላቀላ ያሉትን የመረጡ ይወስዳሉ የሚባል ነገር ነበር ሃዋርድ ዩኒቨርሲቲ። በኋላ በዛ ተወቅሰው ፎቶግራፍ እንዲለጠፍ አፕሊኬሽን ላይ ተከለከለ ተባለ። እና ሁሉ ነገር ከታሪክ ስናየው የሰው ብዛት ይመጣል፣ የቴክኖሎጂ አድቫንስመንት ይመጣል። እና ይሄ ሁሉ ምንድነው እየተሻሻለ ነው የሚሄደው። ትውልድ በመጣ ቁጥር እየተሻሻለ ነው
ይጠይቃሉ፣ ይታገላሉ፣ እንዲስተካከል ይስተካከለም ይሄዳል።
አዎ። እና ይሄ ደግሞ የሬሻል ፕሮብለም ይሄ በነጭና በጥቁር መካከል ያለው እኔ አሁን አንድ ሲቪል ራይት ሙቭመንት የሚል አንድ እንትን ቻፕተር አለ ከፐብሊክ ፖሊሲ ውስጥ የማስተምረው የዚህ ሀገር የሲቪል ራይት ሙቭመንት ከየት ተነስቶ የት እንደደረሰ እና ተማሪዎችን ራሳቸውን አሁን ዛሬ የምትማሩት በነጻ አይደለም ብዙ ሰዎች ህይወታቸውን የከፈሉበት ነው እና በነጻ ዓለም የመጣው እና እነዛ ህይወታቸውን ያሰከቡ ሰዎች ለወደፊት የተሻሻለው ናት እንዲመጣ ተብሎ ነው። ያንን የተሻሻለው ናት ዛሬ አለን ስንል ገና የሰው ልጅ ይመጣል ያልፋል ትግል ግን ይቀጥላል እና ሁሉ ጊዜ ለሚቀጥለው ትውልድ ይረዳልና እንደነው እየተሻሻለ ነው የሚሄደው እና አሁን የጥቁርና የነጮች አንድ ላይ መሆን ቀላል ነገር አይደለም። ድሮ ጥቁሮች ለብቻ ነበር ተወስነው ውሃ የሚጠጡት እንዴት ልዩነት እንዳለ ያ ሁሉ ቀርቶ ዛሬ አብሮ መሆን አለ። ግን ወደፊት ደግሞ የተሻለ ሊሆን ይችላል። ምናልባት የዛሬ 50 አመት 100 አመት ደግሞ ከዚህ ዛሬ ከምናየው የተለወጠ ነገር ሊታይ ይችላል እና ህብረተሰብ እየተሻሻለ ነው የሚሄደው።
ወጣቱን ምን ይላሉ ፕሮፌሰር? ለምሳሌ እኔ እኮ ይሄንን ነገር አላቀም ነበር የዛሬ 400 አመት የሆነውን አላቀም ነበር አፍሪካውያንና አፍሪካውያን አሜሪካውያን ያላችሁን ትስስር አላውቅም ነበር ለሚል
እኔ መቼም አሁን ከዛሬ 400 አመት ጀምሮ ያለውን ዲቨሎፕመንት አንድ ሰው በጽሁፍም በህብረተሰብም ከዛም ሊያውቅ ይችላል። ግን አሁን ቅድም እንዳልኩት ይሄ የባሪያ ንግድ እንዴት ተጀመረ ተብሎ የሚባለውን ዶር ኦፍ ኖ ሪተርን ፕሬዝደንት ኦባማ ጋና ሄዶ ያየውን ነው እና እንዴት ሊሆን ቻለ ያ የባሪያ ንግድ ኦፍ ኮርስ እኛ ራሳችንን እርስ በራሳችን ነበር የምንሻሻተው። ባላባቶቹ ባላቶቹ የትና ቦምብ ከነጮቹ ከባሪያ ነጋዴ ለማግኘት የራሳቸውን ሰዎች አሳልፈው እንደሚሰጡ ያ ጊዜ አልፎ ዛሬ እዚህ ደርሰናል። ያ ታሪክ ነው። ዛሬ እንደዛ ያለ ሽያጭ የለም። እንግዲህ እዚህ ላይ ነገር አሁን በጊዜው እንትንምለው የኛ ኢትዮጵያ ውስጥ ሞደርን ስሌቨሪ የምለው ነገር አለ። ይሄ ዘመናዊ የባሪያ ሽያጭ እና መስሪያ ቤት ተቋቁሞ ኢትዮጵያ ውስጥ ኢትዮጵያ ዛሬ ወልዳ ማሳደግ አሳድጋ ማኖር ያቃታት ሀገር የሆነችብን ነው የምናዝነው። ለምንድን ነው ስራ ፍለጋ የወጡ በአፍሪካ በየበረሃው የሚበሉ በየአውሮፓ ለመሄድ እየተባለ በሊቢያ ላይ የሚደርስባቸው በየባህሩ የሚሰምጡት ያሳነባሪ ምግብ የሆኑት ኢትዮጵያውያን በብዛት አሉ ዛሬ እና ያ ራሱን የቻለን ነው። እንደዛ ያለው ችግር ከባሪዎች ንግድ ጋር እንዴት ነው የሚዛመደው የሚባል ነገር አለ። አፍሪካ ውስጥ የሰው ልጆች የራሳቸውን እግዚአብሔር የሰጣቸውን መብትና ህይወት ማኖር ያቃታቸው ሁናቴ አለ እና ያ እንዴት ነው የሚመለሰው? ያንን የባሪዎች ዘበን ስንመለከት ዛሬ ያለው ሁናቴ ሁሉም ነገር ጥሩ ነው ማለት አይደለም። ኦፍ ኮርስ ከኢትዮጵያ ወጥተን አሜሪካን ያለን ሰዎች ልዩነቱን እናያለን እና እንደ ኢትዮጵያ ባሉት አገሮች ደግሞ አሁን ያ ችግር አለ መልኩ ለውጦ ሱዳን ውስጥ አለ ነው የሚባለው ተቋቁሮቹ ከደቡብ እየተወሰዱ ወደ አረብ ሀገር የሚሸጡ ይሄ ሁሉ አለ ነው የሚባለው። ግን እንደዛ እንደ ባሪዎች ዘመን በግልጽ አይታይም እና ይሄም አለ ይሄም መቅረት ያለበት ነው። ለዚህ እንግዲህ ይሄ እንደ አሜሪካ ሬዲዮ ወይንም ደግሞ ኮንፈረንስ ያው የኛ ዩኒቨርሲቲ ያዘጋጀው ወይንም HBCU የምንላቸው የጥቁሮች ዩኒቨርሲቲዎች ተሰብስበው አንድ ላይ የሚያዘጋጁት ለትምህርት ይሆናል እና እንዲህ ያለውን ችግር ደግሞ ዘበናዊ ባሪዎችን ሊቀንስ ይችላል መቀነስ ደግሞ አለበት እና ግን ብዙ ትግል ነው ወስደው።
እሺ ለጊዜው በጣም አድርጌ ስለሰጡኝ ማብራሪያ በጣም አድርጌ ነው ማመሰግነው ፕሮፌሰር አበራ መሸሻ።
እሺ በጣም በጣም ነው ማመሰግነው። እኔ ደግሞ ሳላስበው ነው ኤሌቬተር ውስጥ ተይዤ አሁን የፋክልቲ ሴኔተር ስለሆንኩ ወደ ስብሰባ ነበር የምሮጠው እና እንግዲህ ወደፊት እንገናኛለን።
እናመሰግናለን ጊዜው ስለሰጡን። እርግጥ ነው ከሩጫ ላይ ከኤሌቬተር ውስጥ ነው ያዝነው።
በጣም ጥሩ ቀጥሉት እና ጥሩን መልካሙን ነገር እግዚአብሔር ያምጣልን።
እሺ አመሰግናለሁ። ሌላ ጊዜም እንፈልጋታለን ለተለያየ ዝግጅቶች።
እሺ
አመሰግናለሁ በጣም።
እሺ
ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከፕሌይ ስቶር እና ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ። አየር ላይ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ማግኘት ይቻላል። በትዊተር #voaamharic ብላችሁ ተከተሉን ተነጋገሩ። ያስተናገድኳችሁ ያለሁት ሰለሞን አባተ ነኝ። ፕሮዲውሰሯ ብርሃን ኃይሉ ነች። ተከታዩ የሙዚቃ ቃና ነው። የባርነት ዘመን ዝማሬዎች። ወደዚያው እንሸጋገር።
ሰለሞን እናመሰግናለን። ዛሬ የሙዚቃ ቃናን ለዚህ 400 ዓመታት ወደ ኋላ መለስ ብለን የመጀመሪያዎቹ አፍሪካውያን የሰሜን አሜሪካን መሬት የረገጡበትን ታሪክ ለምንቃኝበት ቅንብር ተውሰነዋል። ደሳለኝም መስሪያ ቤታችን ከኖርፎክ ዩኒቨርሲቲ ጋር ባዘጋጀው ረጅሙ የባርነት ጉዞ ኦዲሲ ኦፍ ስሌቨሪ ውይይት ላይ ከተገኘነው መካከል አንዱ ነበረ። እሱንና ማኔጂንግ ኤዲተራችንን እሷን ማብራን ነበረች ትዝታ በላቸውን ይዤ አጭር ቆይታ እናደርግና ውይይቱ ላይ ያገኘኋቸውን የዩኒቨርሲቲው የሙዚቃ ትምህርት ክፍል የድምጽ ስልጠና መምህርት ጋር ያደረኩትን ውይይት አቀርባለሁ። በባርነት ቀንበር ስር የነበሩት ያዜሟቸው ስለነበሩት መንፈሳዊ ዜማዎች በሚስጥርም ይነጋገሩበት ስለነበረው ዜማ ያወሱናል። አንደኛው ስዊት ቼሪየት የተባለው ነው። ከደቡብ ዩናይትድ ስቴትስ ከባርነት አምልጠው ወደ ሰሜኑ በመሸሽ ነጻነታቸውን ለማግኘት እንዲነሱ የሚያነቃቃና በሚስጥር የሚያዘጋጃቸው ዜማ እንደነበረ ገልጸውልኛል። ኤታ ጄምስ ስታዜመው እንስማ።
Swing low, sweet chariot, come forth to carry me home. Swing low, sweet chariot, come forth to carry me home. What can I see? Coming for to carry me home. Band of angels coming after me. Coming for to carry me home. Swing low, swing low, sweet chariot. Coming for to carry me home. Swing low, sweet chariot.
ዛሬ የደሳለኝ መኮንንን የሙዚቃ ቃና ቦታ ልንወስድበት አስበናል። ደሳለኝም እንደማይከፋው እርግጠኛ ነኝ። ደሳለኝ ትዝታ አብረውኛሉ።
ሽቆንጂት ስለጋበሽኝ በጣም አመሰግናለሁ። ያንን የአራት ሰዓት መንገድ ጉዞ ተጉዘን እዛ ከደረስን በኋላ በርካታ ወገኖቻችን የአፍሪካ ወገኖቻችን የዛችን የቀኝ ግዛት አፈር የረገጡበትን ታሪክ በጣም በተለያዩ መንገዶች የቀረቡት ንግግሮች በጣም የሚያስተምሩና የሚያስታውሱ ናቸው። እኛም መስሪያ ቤታችንም ያደረገው የቀጥታ ስርጭት ተሳትፎ በጣም ጠቃሚ ነው ብዬ አምናለሁ። ከተነሱት ነጥቦች እንግዲህ አሁን የጥቁሩ ማህበረሰብ በምን ሁኔታ ላይ ነው የሚገኘው? ዘረኝነት እየባሰ አይደለም ወይ የመጣው በዚህ ሀገር ውስጥ? ከዛም ውጪ ደግሞ በትምህርት ወጣቱ እንዴት መግፋት ይችላል ወደፊት? እና የአፍሪካ አሜሪካውያን ማህበረሰብ ከአፍሪካ ጋር ያለው ግንኙነትስ ምን መሆን አለበት? እዚህ በስራ ወይ በስደት መተው እዚህ የሚኖሩ የአፍሪካ ዝርያ ያላቸው ከተለያዩ ሀገር የመጡ ሰዎችም ከጥቁር አሜሪካውያን ጋር ያላቸው ግንኙነት፣ ህብረት፣ መተጋገዝ፣ ፍቅር ምንድነው መሆን ያለበት የሚለው ላይ ነው እንግዲህ ከሞላ ጎደል።
ደሳለኝ
ቆንጆ ዝግጅት ነበር። ከፕሮግራሙ ዝግጅት መሃል በጣም የገረመኝ ውይይት ነበር። ከውይይቱ በፊት ልጆች የተቀነባበረ የቪዲዮ ዝግጅት ነበርና እነዛ ልጆች ታዳጊ ወጣቶች ከ8 እስከ እንደው 9 አመት አካባቢ ያሉ ታዳጊ ህጻናት ናቸው። አነጋገራቸው ልብ የሚነካ ነበር።
ለምንድነው ስለባርነት?
አዎ አይገባንም። ለምንድነው እንደዚህ የሚሆነው? እያንዳንዳቸው በቃ የተናገሩት ንግግር በጣም ልብ የሚነካ ለምን እንደዚህ ይሆናል? አንድ አይደለንም ወይ? ሁላችንም አንድ አይደለንም ወይ? ያለም ህዝብ ይያሉ ትልቅ ትምህርት ነው ያስተማሩት። ከዛ ውይይቱ ሲያልቅ የጥያቄና መልስ ድል ተሰጥቶ ነበር። እና ጥያቄ ያላችሁ ተብሎ የሚጠየቅበት ጊዜ ቅድሚያ ለመጠየቅ ሰልፍ ያዙት ወጣቶቹ ናቸው። ታዳጊ ወጣቶች ናቸው ሰልፍ ያዙት። እና ያ በጣም ነው እጅግ የገረመኝ።
አንቺ እንግዲህ በወጣትነት በጣም ወጣት ሳለሽ ነው የመጣሽው ብዙ ኢትዮጵያውያን ባልነበሩበት ከትምህርት ቤት ከሁለተኛ ደረጃ ትምህርት ቤት በቀጥታ እዚህ አሜሪካኖች ውስጥ ነው የገባሽውና ምንድነው የነበረሽ ተሞክሮ? እንዴት ነው የዛሬዎቹ ወጣቶችስ ካላቸው ተሞክሮ ጋር እያነጻጸርሽ እስቲ ይልን?
በዚያ ዘመን የመጣ ነው በነገራችን ላይ በ1970ዎቹ ጅምር ገደማ እዚህ ሀገር ለመጣ ነው ሰዎች ገና የሲቪል መብት እንቅስቃሴ አገሪቱ ወጣ የተረጋጋችበት ጊዜ ነው። እኛ ደግሞ ከሁለተኛ ደረጃ የመጣን ተማሪዎች እንደመሆናችን ብዙዎቹ በስራም የመጡ ሰዎች አሉ፣ ግን በጣም ብዙ የነበርን ቁጥራችን ጥቂት ነበር። ግን ብዙዎቹ ልጆችም ስለነበርን በእውነቱ ብዙንም ነገር አናቀም ነበር አናቀም። እና ዋናው ነገር ምንድነው ይሄ ትላንት ተነስተው ነበር ይሄ ከፋፍሎ መግዛት ነገር። እኛን ሲያዩን ኬት መጣሽ? እንዴት መጣሽ? የት ነው ምትሄጂ? ስምሽ ማን ነው? የስምሽ ትርጉሙስ ምንድነው?
እንደልዩ
ነገር ያኔ ኃይለ ስላሴ ስለ ኃይለ ስላሴ እናቃለን አበበ ቢቂላ እንደዚህ ነበር የሚባለውና ነጮቹ ጋር ይሄን ነው የምናገኘው። ከፋሲል ደግሞ እርግጥ የዘር መድሎ አለ። ከኢትዮጵያ እንደመጣና ኢትዮጵያ አድጎ እንደመጣ ሰው ግን የዘር መድሎውን አናየውም እኛ። እንደው አንድ ምሳሌ ልስጥሽ። ሉዊዚያና ነበር መማረውና ሉዊዚያና ስቴት፣ ከሉዊዚያና ስቴት ለረፍት ወደ ዋሽንግተን ነው የምንመጣው። እኛም ብንወድ ደግሞ እዛ በያለበት አንቆይም። ትምህርት ቤት ሲዘጋ ዋሽንግተን ብዙ ኢትዮጵያውያን ስላሉ ከኢትዮጵያውያን ጋር ለመሆን እንዲሁም ስራም እዚህ ነው የሚገኘው። ዓለም አቀፋዊ ከተማም ነው እንደምታቂው። የዓለም ባንክ አለ፣ IMF አለ፣ ኤምባሲዎች አሉ። ስለዚህ ከአፍሪካ የመጡ ከካሪቢያን የመጡ በጣም ብዙ ሰዎች ስላሉ ይሄ ዓለም አቀፍ የሆነ ከተማ ነውና ወደዚህ ነው የምንመጣው። አሜሪካን ብቻ ውስጥ መሆን በጣም ስለሚከብድ ብቸኝነትም
የራስን ማህበረሰብ ወደዛ የመሳብ ነገር አለ።
አዎ። እና እንደዚህ ተያይዘን አንድ አራት ሆነን ተጠራርተን ከደቡብ እየነዳን መሸብንና ናሽቪል አደረን። ለማደር ወሰንን። ዞርን ሆቴሎቹን በሙሉ ጠየቅን። እንጠይቃለን እዚህ ማደሪያ ያልን እንጠይቃለን። በምንጠይቅበት ጊዜ እንዲህ ያዩንና ብቻ የለንም የለም ክፍል የለንም ይሉናል። ደሞ ሌላ ጋር እንሄዳለን። ቢያንስ አንድ 5 ሆቴል ነው በየከተማው ዞረን የጠየቅነው። እና ምናልን እርስ በርስ እንዶ ከተማው በቃ ስራ በስቶበታል
የሞላ ነው
ሞልቷል ማለት ነው ብለን ሄደን 24 ሰዓት የሚበራ የመኪና መሸጫ ሎታል ሜዳ አለ። እና እዛ ስር ያለችንን ከርካሳ መኪና አቁመን ወንዶቹ ደጅ ዝም ብሎ እንተናሉ እኛ ሁለት ሴቶች ነን እኛ እዛ መኪናው ስተኛል እና ጧት መጣን እዚ ዋሽንግተን ዲሲ ላሉ ነገርናቸው በጣም ሳቁብን
ማሰባችሁ
ለማን
መወከራችሁ
እና እንደዛ አይነቱ ብዙ ታሪክ አለ አዲስ ስትመጪ ዘረኝነትን አታዩም አፍጦ ከመጣ ግን ታቂያለሽ ጸጉር ሰሪ ቤት ደርገም ብለሽ ትገበያለሽ እኔ አንቺን ጸጉር አልሰራም ስትባይ ምን ሆና ነው እኔ ጸጉር ማሰራ እንደዛ አይነት ሁሉ አለሻለሁ
አንቺ በነበረሽ ተመክሮ ትዝታ አሁን ለምሳሌ ደሳለኝ ትንሽ ልጅ አለችው በዛ አንቺ ይሄንን ተመክሮሽን ልጆችሽን ስትታሳድጊ እንዴት ነው ተጠቀምሽበት እንደ ደሳለኝ አዲስ ልጅ የሚያሳድጉ እንዴት ነው መጓዝ ያለባቸው በዚህ ውስጥ
ቆንጂት ይገርምሻል ሁሉ ጊዜ ጉጉትሽ የራስሽን ባህል የራስሽን ታሪክ የራስሽን አገር ለልጅሽ ማውረድ ወይንም ማስተዋወቅ ነው በከባዱ መንገድ ነው ልጆቻችን አፍሪካን አሜሪካን መሆናቸውን ያወቀነው
እናት ነው
አዎ ምክንያቱም እኛ ቋንቋቸውን እንዲማሩ ባህላቸውን ቤት ውስጥ እናረጋት ባህላለች አይደል እና ባአል እንዲያከብሩ ልብስም ከኢትዮጵያ ይመጣላቸዋል እኛም ባንሄድ ማለት ነው አያቶች ይልካሉ ምንም እንደዚህ አርገሽ ማሳደግ ትጀምሪና ከፍ ሲሉ ምንድነህ አንተ ስትዩ እናትና አባቴ ኢትዮጵያውያን እኔ ግን አፍሪካን አሜሪካንን ይላሉ ለምሳሌ ገና ሲገቡ ነው ትምርት ቤት ውስጥ ማንነታቸውን የሚረዱት እና ደሞ ኢትዮጵያውያን አብዛኛውን ጊዜ ከመንገዳችን ወጥተን ፈልገን ነጭ ያለበት ትምርት ቤት ነው ልጆቻችንን እናስገባው
እነት ነው
የትምርቱን ጥራት ፍለጋ ማለት ነው
የሚበዛው ነጭ የሚሆንበት
አዎ የማታቂው ግን እዛ ነው ዘረኝነት የሚያጋጥማቸው ካስተማሪ ጀምሮ አንዱ የኔ ልጅ ለምሳሌ ሁሉ ጊዜ ደረጃው ከፍ ከፍ ያለ ነው እዚህ መሆን አለበት ተብሎ ሁሉ የተጠየቀበት ጊዜ አለ እንደዛ በሚያጋጥምበት ጊዜ ልጆቹ አንቺ ምንም ብታረጊ ያንቺንም ያሉ ከእለት እለት የሚያጋጥማቸው ነገር የከፋ ነገር ስለሆነ ደሞ ይገርምሻል ምን ሆናችሁ ብለንም አንጠይቅም አንዳንድ ጊዜ እንዴት ነበር ቀንህ አጥና ነው እንጂ አጥና ይሄኛው ስፖርት ይሄኛው ትምህርት ነው እንጂ እንዴት ነበር ቀንህ አንልም በጣም ብዙ ችግር ትምህርት ቤት አሜሪካ ሁን ዘረኝነት የሌለ ይመስለዋል ሰው አለ
ልክ ነው
የማይታይ ዘረኝነት በየዕለቱ ነው የሚያጋጥመው
ልጆች እንደውም አቋረጥኩሽ እንጂ መጀመሪያ ላይ አንደኛ ደረጃ ሆነው ጓደኛ የሚያረጋቸው ልጆች አይመርጡ ከሁሉም ጋር ነው የሚውሉት እያወቁ ሲሄዱ ግን መስመራቸውን እየለዩ ቦታቸውን እያወቁ ያንን ያ መስመር ሲለይ
ያም ልጅ
ከተመክሮቻቸው ነጮቹም የራሳቸውን ወደ ራሳቸው ወገን ሰብሰብ ይላሉ እነዚህኞቹም ደግሞ ወደ ራሳቸው ነው ወደ አፍሪካዊ ወደ ኢትዮጵያዊ ወደ ራሳቸው ነው የሚሄዱትና ደሳለኝ መኮንን እንግዲህ ትምርቴ ቀሰምክ ይመስለኛል
ቆንጅት ለጥያቄው አመሰግናለሁ ትዝ ለመልሱ በጣም አመሰግናለሁ እንግዲህ በዛን በዚህ ጉዳይ ላይ
ገና ትንሽ ጊዜ አለ
ስንት አመት ሆነ አሁን በዛ
አሁን 4 አመት ሆ
አዎ ብዙ ጊዜ አለ
እንግዲህ ቀስ እያልን እንሞክራለን በጣም
እንግዲህ ያለንበት አካባቢ ደግሞ እነቱን ለመናገር የኢትዮጵያን ባህል ለማስተማር ብዙ እድል ያለበት ነው እንደ አፍሪካዊነታችን ደግሞ የአፍሪካን አሜሪካን ታሪክን ለመማር ከሙዚየሞቹ ጀምሮ ብዙ አስተማሪ ነገሮች አሉና አንቸገርም እንግዲህ ይሄን ያህል ካወራን ደሱ መርቀህልኛል ይሄን ቦታህን የሙዚቃ ቃናውን
በጣም በለኝም ደግሞ ለሙዚቃ አስተማሪ ታዲያ ለሙዚቃ አስተማሪ ያልተለቀቀው ቦታ እኔም ቅር አይለኝም አድማጮቻችንም በደስታ እንደሚከታተሉት እርግጠኛ ነኝ
አመሰግናለሁ አብረን እንቆይ
Everybody, no more sleeping in bed. No more backward thinking, time for thinking ahead. The world has changed so very much from what it used to be. There is so much hatred, war and poverty. Oh, oh.
ሌቨሪ ከአፍሪካ ወደ አሜሪካ ረጅሙ የባርነት ጉዞ የተባለውን ውይይት ለማድመጥ ከተሰባሰቡ በርካታ ታዳሚዎች አንዷ ነበሩ። አፍሪካዊት አሜሪካዊት ናቸው። በአፍሪካ ልብስና ጌጣጌጥ ደምቀው ያዳራሹ በር እስከሚከፈት ሲጠባበቁ ከነበሩ መሃል ነበሩና ወደ ተቀመጡበት ጠጋብዬ አነጋገርኳቸው። ሙያቸውን እና ማንነታቸውን አውቄ ሳይሆን እንዲሁ እኚህ ግርማ ሞገስ የተላበሱ ሴት ዶክተር ፓትሪሺያ ሳንደርስ ኒክሰን በዩኒቨርሲቲው የሙዚቃ ክፍለ ትምህርት የሚያስተምሩ ናቸው። ይሄ የነዚያ የዛሬ 400 ዓመት ከሀገራቸው ከአንጎላ በመርከብ ተጭነው መጥተው በማያውቁት ሩቅ ባዕድ ሀገር በባርነት የተሸጡበት የ1619 ታሪክ መታሰቢያ ምን ይስማውታል አልኳቸው።
Oh, this means a lot to hear more about our African heritage.
ስለ አፍሪካዊነት ታሪካችን እና አመጣጣችን የበለጠ ለመማር ለመስማት የተደረገው ዝግጅት ለኔ በጣም ትልቅ ትርጉም አለው ነው ያሉት። እርስ በርሳችን ምንዋደድ ኮኖሮ ምናልባት ባርነት የሚባልም ላይኖር ይችል ነበር። ምክንያቱም የሰው ልጅ ሌሎችን ሰዎች በባርነት ተይዘው ማየት ባልፈለገ ነበር ፍቅር ቢኖር ከሀገራቸው በግድ ወደ ሌላ ቦታ ለስቃይ ባልተዳረጉም ነበር ብለዋል ዶክተር ፓትሪሺያ። በዚህ መታሰቢያ ወቅት ሰዎች ምንድነው ማስተዋወስ ያለባቸው? ከዚህ ዝግጅት ምን ቀስመው ነው የሚወጡት አልኳቸው።
They should remember their history so that we don't repeat our history. What bothers me now in America.
ታሪኩን ማስተዋወስ አለባቸው ወደፊት እንዳይደገም ለማድረግ። አሁን አሜሪካ ውስጥ ያለውና እኔን የሚረብሸኝ ነገር አሉ። አሁንም እርስ በርስ የምንገዳደልበት ነገር ነው። መዋደድ እንደሚያስፈልገ ያ እንደጎደለን ነው የሚያሳየን አሉና ቀጠሉ። ዛሬና ወደፊትስ ምን መደረግ አለበት አልኳቸው።
Well, it hasn't come as far as what we want it to. We still have a lot of problems here in the United States and
ገና የምንፈልገው ደረጃ ላይ እኮ አልደረስንም። ዩናይትድ ስቴትስ ውስጥ ብዙ ችግር ነው ያለው። አሜሪካ በብዙ ሀገሮች ህዝቦች የተገነባች ሀገር መሆን እንዳለባት ነበር የምናውቀው። ይሁን እንጂ ዛሬ ይበልጡን የምናየው የሌላ ሀገር ሰዎች እንዲመጡ የማይፈልጉ መኖራቸው ነው። ስለዚህ ገና ብዙ መስራት ይኖርብናል ብለዋል። ወጣቶች ስለ ባሪያ ነግድ ስለዚህ የዛሬ 400 አመት ከአንጎላ በግድ ተይዘው መጥተው ስለተሸጡ ሰዎች በቂ ትምህርት ያገኛሉ ብለው ያስባሉ ወይ ለመሆኑ ብያቸው ነበር።
Everything that African Americans have done even here in the United States we have made America and a lot of
ስለ ታሪኩ ብዙ ግንዛቤ የላቸውም። እኛ የቀደምነው ብዙ ማስተማር አለብን ነው የሚሉት። አፍሪካውያን አሜሪካውያን የችን ሀገር እንደገነቡ ብዙዎቹ ልጆቻችን አይረዱትም ብለዋል። ዶክተር ፓትሪሺያ ኒክሰን የሙዚቃ የድምጽ ዘርፍ መምህርት ናቸው። ቀደም ሲል እንዳልኩት በባርነት የተጋዙ በባርነት የኖሩ ጥቁር አሜሪካውያን የሀገር ናፍቆታቸውን ቀያቸውን ትዝታቸውን የሚገልጹባቸው መንፈሳዊ ዜማዎች ስለነሱ ታሪክ ያጫውቱን አልኳቸው። በመጨረሻ በተለይ ወጣቱ እንዲማር እነዚያ ስፒሪቹዋል ሶንግስ የሚባሉት ዜማዎች በሁለት መንገድ ይገለጻሉ ነው ያሉት። አንደኛው በግድ የክርስትና እምነት እንዲከተሉ ከተደረጉበትና አንዳንዶቹን የክርስትና ሃይማኖት መዝሙሮችና ዜማዎች ከተማሩበት ጋራ የሚያያዝ ነው አሉ። በዚያው ደግሞ በእነዚያ በተማሯቸው መዝሙሮች ያወቋቸውን ታሪኮች የኛ የራሳችን ታሪክ የሆኑ ዜማዎችን ያወጡበት ነው ዳዋል ታሪኩን ሲናገሩ። ሌላው ዜማ ደግሞ በመጽሐፍ ቅዱስ ላይ ካሉ ታሪኮች የተቀዱ ናቸው። እባኮ አንዱን ይምረጡና በድምጾ ለአድማጮቻችን ቢያሰሙልን ብዬ ተስፋና ጠይቂያቸው ነበር። አላሳፈሩኝም ውብ ድምጽም አላቸው።
The song I'm going to say is sometimes I feel like a motherless child.
አመሰግናለሁ ቆንጂት ለሰፊው ዘገባዋ። ከአሜሪካ የባርነት ታሪክ ጋር የተያያዙ ሌሎችም ስራዎችን የቪዲዮ የጽሑፍና የድምጽ አሉ። ወደ ዌብሳይታችን voanews.com ብትገቡ ታገኛላችሁ። የማጠቃለያ ዜና ላሰማችሁ። ለአፍሪካ ሴቶች የገንዘብ ድጋፍ የተለየ እድል እንዲከፈት የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ጥሪያቸውን በድጋሚ እንደሚያነሱ ተገለጸ። የፈረንሳይ ፕሬዚደንት ይህንን ጥሪያቸውን ዋና ዋና የዓለም ጉዳዮች እንደ አንዱ አድርገው የሚያቀርቡት እርሳቸው ቢያትሪክስ ከተማ ላይ ያስተናገዱ ላሉት ሰባቱ ሀያላን ሀገሮች መሪዎች ጉባኤ መሆኑ ታውቋል። የአፍሪካን ሴቶች የወሳኝነት አቅም ማጠናከር በብዙ የዓለም ጉዳዮች ላይ ልዩነቶችና ሰጥ አገባ ውስጥ ያሉትን የዩናይትድ ስቴትሱን ፕሬዚደንት ዶናልድ ትራምፕን ጨምሮ የሰባቱን በምጣኔ ሀብት የበለጸጉ ሀገሮች መሪዎች ወደ ጋራ መድረክ ከሚወስዱ የመግባቢያ ነጥቦች አንዱ መሆኑ ተነግሯል። ኢማኑኤል ማክሮን ለመሪዎቹ ውይይትና ውሳኔ ከሚያቀርቧቸው የተነሳሽነት እቅዶች መካከል ለአፍሪካ ሳህል የጾታ እኩልነትና የመደጋገፍ መርሃ ግብር ይገኝበታል። የውጭ እርዳታንና ዓለም አቀፋዊ መተሳሰርን ጨምሮ በወል ስራዎች ላይ እምብዛም ምቾት የማይሰማቸው ፕሬዚደንት ትራምፕም ዋይት ሀውስ ቤተ መንግስታቸውም ተመሳሳይ መርሃ ግብሮችን ማስጀመሩን በመጥቀስ አስተዳደራቸው ለድጋፍ እንደሚሰለፍ ጠቁመዋል። የተከበራችሁ አድማጮች ዝግጅታችን ተጠናቀቀ። ነገ በራዲዮ መስሄት እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሯ ብርሃን ኃይሉ ነች። ያስተናገድኳችሁ ሰሎሞን አባተ ነኝ። ሰላም፣ በደህና አደሩ።